ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብራን አድማጮች እንደምን አመሻችሁ። በዛሬው ምሽት ክፍለ ጊዜ ጥናታችን የጀመርነውን የኦሪት ዘልቁን መጽሐፍ ጥናታችንን አብረን በጌታ መንፈስ ቅዱስ አስተማሪነት አንድ ላይ እንመለከታለን። እስቲ ቀደም ብለን ዝማሬና
ያላንተ ኑሮ አይሆንልኝም ጌታዬ አይሆንልኝ እኔስ ያላንተ አይሆንልኝም ጌታዬ አይሆንልኝ ወረድኩ ብዙ አየሁኝ እንዳንተ የሚሆን መቻ አገኘሁ ድካሜ ሁሉ ከንቱ ነበረ አንተ ስትመጣ ይወቴ አማረ ታዲያ ያላንተ እንዴት አድርጌ ልኖራለ እንዴት አድርጌ ያላንተ ኑሮ አይሆንልኝም ጌታዬ አይሆንልኝ።
እግዚአብሔር የተመሰገነ ይሁን። ሊሊንም ደግሞ በዝማሬ አስላገለገለችን። እግዚአብሔር ይባርክሽ እንላታለን። በጌታ የተወደዳችሁ አድማጮች እንደምን አመሻችሁ። የለቱን ዝግጅታችንን አስቀድመን ባደመጥነው ዝማሬ ጀምረናል። ወደ ለቱ ጥናታችን ከመአለፋችን አስቀድመን እስቲ አብረን እንጸልይ። እግዚአብሔር አባታችንና አምላካችን ሆይ ሳምንቱን ሙሉ እየመራህን ለዚህች ለታብቅተናል እጅግና መሰግነሃለን። ከቃልህም ታምራትን ለትለት ስለምታሳየን እጅግ አድርገንና መሰግነሃለን። አቤቱ እግዚአብሔር አባታችን ሆይ በዚህች ምሽት ደግሞ እንደ ልማድ የመንፈስ ቅዱስህን ምሬት እየሰጠህን ቃልህን መማር እንድንችል እንድትረዳን ወዳንተ እንጸልያለን። በጌታ በኢየሱስ ክርስቶስም አሜን። ባለፈው የመጽሐፍ ቅዱስ ጥናታችን የበላምን ትምህርትና የበላምን መንገድ በተመለከተ ሰፋ ያለ ጥናት ማድረጋችን ይታወሳል። በትምህርቱም እግዚአብሔር ታላቅ ንቁም ነገር በልባችን እንዳስቀመጠ እምነታችን ነው። በዛሬው ምሽት ክፍለ ጊዜ ደግሞ ከኦሪት ዘልቁም ምዕራፍ 6 ጀምረን ጌታ የሚያስተምረንን አንድ ላይ እንመለከታለን። የዚህ የኦሪት ዘልቁም ምዕራፍ 26 አብይ ያሳቡ ስለ አዲሱ ትውልድ ቆጠራ የሚገልጽ ነው። አስተዋላችሁ? የኦሪት ዘልቁም ምዕራፍ 26 አብይ ያሳብ ስለ አዲሱ ትውልድ ቆጠራ የሚናገር ነው። ይህ የዘልቁም መጽሐፍ አዲስ ክፍል ጅማሬ ነው። አዲሱ ትውልድ ወደ ተስፋው ምድር ለመግባት ዝግጅት ላይ ነው። ቀሪው የዘልቁም መጽሐፍ የሚያተኩረውም በዚህ ዝግጅት ላይ ነው። የምድረ በዳ ጉዟቸውን በጀመሩ በሁለተኛው ዓመት የተደረገውን የሕዝብ ቆጠራና ከአርባ ዓመት ጉዟቸው በኋላ የተደረገውን የሕዝብ ቆጠራ ስናወዳደር ከፍተኛ ልዩነት እናገኛለን። ምንም እንኳ የአንዳንድ ነገዶች ቁጥር በከፍተኛ ሁኔታ ቢጨምርም የሌሎች ነገዶች ቁጥር ደግሞ የዚያኑ ያህል ቀንሷል። ጠቅላላ ውጤቱን ስናወጣ ደግሞ በ1820 ቀንሶ እናገኛለን። የሮቤል ነገድ በመጀመሪያው ቁጥራ 46500 ሲሆን በሁለተኛው ቁጥራ 43730 ነበር። የስምዖን ነገድ በመጀመሪያው ቁጥራ 59300 ሲሆን በሁለተኛው ቁጥራ 22200 ነበር ማለት ነው። የጋድ ነገድ በመጀመሪያው ቁጥራ 45650 ሲሆን በሁለተኛው ቁጥራ ደግሞ 40500 ነበር ማለት ነው። በመጀመሪያው ቁጥራ የይሁዳ ነገድ 74600 ሲሆን በሁለተኛው ቁጥራ ላይ ደግሞ 76500 ነበር ማለት ነው። ይሳኮር ደግሞ 54400 ሲሆን በመጀመሪያው ቁጥራ ማለት ነው 54400 ሲሆን በሁለተኛው ቁጥራ ላይ ደግሞ 64300 ነበር። 64300 ነበር። የዛብሎን ነገድ 57400 ሲሆን በሁለተኛው ቁጥራ ጊዜ ደግሞ 60500 ሆኖ እናገኛለን። 60500 የኤፍሬም ነገድ 40500 ሲሆን በመጀመሪያው ቁጥራ በሁለተኛው ቁጥራ ላይ ደግሞ 32500 ሆኖ እናገኛለን። 32500 ሆኖ እናገኛለን። ምናሴ በመጀመሪያው ቁጥራ ነገዱ 32200 ሲሆን በሁለተኛው ቁጥራ ደግሞ 52700 ሆኖ እናገኛለን። 52700 ሆኖ እናገኛለን። የብንያም ነገድ ደግሞ በመጀመሪያው ቁጥራ 35400 ሲሆን 35400 ሲሆን በሁለተኛው ቁጥራ ወቅት 45600 ሆኖ እናገኛለን። የብንያም ነገድ ማለት ነው። የዳን ነገድ ደግሞ በመጀመሪያው ቁጥራ 62700 ሲሆን 62700 ሲሆን በሁለተኛው ቁጥራ ወቅት 64400 ሆኖ እናገኛለን። 64400 ሆኖ እናገኛለን። የአሴር ነገድ 41500 ሲሆን 41500 ሲሆን በሁለተኛው ቁጥራ ወቅት 53400 ሆኖ እናገኛለን። 53400 ሆኖ እናገኛለን። የንፍታሌምን ነገድ በተመለከተ በመጀመሪያው ቁጥራ 53400 ሲሆን የንፍታሌም ነገድ ማለት ነው 53400 ሲሆን በሁለተኛው ቁጥራ ወቅት ደግሞ 45400 ሆኖ እናገኛለን። የመጀመሪያው ቁጥራ ጠቅላላ ድምር 603550 ሲሆን ሁለተኛው ቁጥራ ጠቅላላ ድምር ደግሞ የሁለተኛው ቁጥራ ጠቅላላ ድምር 601730 ነው። 601730 ሆኖ እናገኛለን። ለምሳሌ ያህል የሮቤልን ነገድ ስንመለከት በ2770 ሰዎች ቀንሶ እናገኛለን። ከዚያ ከሰንጠረጁ ላይ ማግኘት ትችላላችሁ። እነዚህ የሮቤላውያን ወገኖች ናቸው። ከነሱም የተቆጠሩት 43730 ነበሩ የሚልን ቃል በምዕራፍ 26 ቁጥር 7 ላይ እናገኛለን። ዘኍልቍ ምዕራፍ 26 ቁጥር 7ን ተመልከቱ። ወደ ኋላ ተመልሰን የመጀመሪያውን ቁጥራ ስንመለከት ከሮቤል ነገድ የተቆጠሩ 46500 ነበሩ የሚልን እናነባለን። ዘኍልቍ ምዕራፍ 1 ቁጥር 21ን ተመልከቱ። ኦሪት ዘኍልቍ ምዕራፍ 1 ቁጥር 21 ይህም ማለት የምድረ በዳ ጉዞ ከመጀመሩ 40 ዓመት በኋላ መሆኑ ነው። ከቁጥር 42 እስከ 43 ያለውን ቃል እንመልከት። ከቁጥር 42 እስከ 43 ከሮቤል ነገድ ጋር ሲወዳደር የዳን ነገድ ህዝብ ቁጥር ጨምሮ እናገኛለን። በየወገናቸው የዳን ልጆች እነዚህ ናቸው። ከስምዔ የስምዔያውያን ወገን በየወገናቸው የዳን ነገዶች እነዚህ ናቸው። የሴሜያውያን ወገኖች ሁሉ ከነርሱ ጋር የተቆጠሩ 64400 ነበሩ የሚልን ደግሞ በዚሁ ክፍል እናገኛለን። በመጀመሪያ የህዝብ ቁጥራ ስለ ዳን ነገድ ከዳን ነገድ የተቆጠሩት 35400 ነበሩ ተብሏል። ዘኍልቍ ምዕራፍ 1 ቁጥር 39 መመልከት ይቻላል። በሌላ አነጋገር የዳን ነገድ ቁጥር በ1700 ጨምሯል ማለት ነው። ይሁን እንጂ በሁለተኛው የህዝብ ቁጥራ እስራኤላውያን በ1820 ቀንሰው ተገኝተዋል። መስተዋላችሁ? በመጀመሪያው በሁለተኛው የህዝብ ቆጠራ እስራኤላውያን በ1820 ቀን ሰው ተገኝቷል። እግዚአብሔር እንደተናገረው ሁሉ አሮጌው ትውልድ በምድረ በዳ አልቀዋል። በድኖቻችሁ በዚህ ምድረ በዳ ይወድቃሉ። የተቆጠራችሁ ሁሉ እንደ ቁጥራችሁ ከ20 አመት ጀምሮ ከዚያም በላይ የሆነ ሁሉ እናንተ ያግሮመረማችሁብኝ ከዮፎኒ ልጅ ከካሌብና ከኔዌ ልጅ ከኢያሱ በቀር ወደ ማልኩላችሁ ምድር አትገቡም የሚልን ቃል በዘልቁ ምዕራፍ 14 ቁጥር 29 ላይ እናገኛለን። ዘልቁ 14 ቁጥር 29ን ልብ ይሏል። እስቲያውን ደሞ አለፍ ብላችሁ ዘልቁ ምዕራፍ 26 ከቁጥር 64 እስከ 65 ያለውን ተመልከቱ። እንዲህ ይላል፣ ነገር ግን ሙሴና ካህኑ አሮን በሲና ተራራ ምድረ በዳ የእስራኤልን ልጆች በቆጠሯቸው ጊዜ ከነበሩት ከነዚያ መካከል አንድም ሰው አልነበረም። እግዚአብሔር ስለነርሱ በእውነት በምድረ በዳ ይሞታሉ ብሎ ተናግሯልና ከዮፎኒ ልጅ ከካሌብ ከኔዌም ልጅ ከኢያሱ በቀር ከነርሱ አንድ ሰውስ እንኳን አልገባም ይላል። ከኢያሱና ከካሌብ በቀር ወገኖቼ አሮጌው ትውልድ በሙሉ ሞተዋል። አሁን ያለው አዲስ ትውልድ ነው። ከሀያ ዓመት በታች የሆኑትን በቃዴስ በርኔ ለተደረገው አመጽ እግዚአብሔር ተጠያቂ አላደረጋቸው። ይህም አንድ ሰው በኃላፊነት የሚጠየቀው ስንት ዓመት ሲሞላው ነው ለሚለው ፍንጭ ይሰጣል። በትክክል መናገር አልችልም፣ 20 ዓመት ነው ማለትም ይከብደኛል፣ ግን ከዚያ በላይ ሊሆን እንደሚችል አስባለሁ። ከሁለት ሰዎች በቀር አሁን ያለው አዲስ ትውልድ ነው። ወደፊት በመጽሐፈ ኢያሱ ስለነዚህ ሁለት ሰዎች በይበልጥ እንመለከታለን። አሁን ደግሞ አለፍ ብለን ዘልቁ ምዕራፍ 27ን እንመለከታለን። የዚህ ምዕራፍ አብይ ሐሳቡ በሙሴ ሕግ መሰረት ሴት ስላላት ስፍራ ከሙሴ በኋላ ኢያሱ ስለመመረጡ የሚል ይሆናል። የኦሪት ዘኍልቍ ምዕራፍ 27 አብይ ሐሳቡ እንዲህ የሚል ነው፣ በሙሴ ሕግ መሰረት ሴት ስላላት ስፍራ ከሙሴ በኋላ ኢያሱ ስለመመረጡ የሚሉት ናቸው። አዲሱ ትውልድ ወደምንለው የመጽሐፉ ክፍል መተናል። አሁን ሁለተኛው ቁጥራ በተደረገበት ወቅት ካሮጌው ትውልድ በሕይወት የተገኙ ኢያሱና ካሌብ ብቻ መሆናቸውን ተመልክተናል። ይህም ማለት በዚህ 40 ዓመት ውስጥ 20 ዓመት ወይም ከዚያ በላይ የሆኑ ሰዎች በሙሉ ሞተዋል ማለት ነው። አሁን ያለው አዲስ ትውልድ ነው። አዲሱ ትውልድ ደግሞ አዲስ ችግር አለው። እያንዳንዱ ትውልድ ወገኖች የራሱ ችግር ስላለው አንድ ትውልድ ሌላውን ትውልድ ላይረዳው ይችላል። ወጣት በነበርን ጊዜ ሽማግሌዎችን ስንነቅፍ ነበር። ሽማግሌዎች ከሆን በኋላ ደግሞ ወጣቶችን እንነቅፋለን። ይህ የሰው ተፈጥሮ ነው። እውነት አይደለም እንዴ? ወደዚህ ወደ 27ኛው ምዕራፍ ስንመጣ አዲሱ ትውልድን ስለገጠመው አዲስ ችግር እንመለከታለን። ሙሴ ምን ማድረግ እንዳለበት ግራ ተጋብቷል። በዚያ ዘመን በነበረው ሕግ መሰረት ሴቶች እንደ ንብረት ይታዩ ነበር እንጂ ምንም አይነት ሰብአዊ ክብር አይሰጣቸውም ነበር። ስለዚህ ሙሴ ከእግዚአብሔር መልስ ማግኘት ነበረበት። ችግሩን ቀጥለን እንመልከት። ቁጥር 1 ላይ ከዮሴፍ ከምናሴ ወገኖች የምናሴ ልጅ የማኪር ልጅ የገላአድ ልጅ የኦፌር ልጅ የሰላአድ ሴቶች ልጆች ቀረቡ። የነዚህም ሴቶች ልጆች ስም ማህለ፣ ኑአ፣ ኤግላ፣ ሚልካ፣ ቲርዳ ነበረ ይላል። ቀጥሎ ያለው ደግሞ እንዲህ ይነበባል። ከቁጥር 3 እስከ 5 ያለውን ተመልከቱ። በመገናኛውም ድንኳን ደጃፍ አጠገብ በሙሴና በካህኑ በአልዓዛር ባለቆቹም በማኅበሩም ፊት ቆሞ አባታችን በምድረ በዳ ሞተ፣ በራሱ ኃጢአት ሞተ እንጂ ከቆሬ ጋር በእግዚአብሔር ላይ በተሰበሰቡ ወገን መካከል አልነበረም፣ ወንዶችም ልጆች አልነበሩትም። ወንድ ልጅስ ባይኖረው የአባታችን ስም ከወገኑ መካከል ለምን ይጠፋል? በአባታችን ወንድሞች መካከል ርስትን ስጠን አሉ። ሙሴም ነገራቸውን በእግዚአብሔር ፊት አቀረበ ይላል። የነዚህ ሴት ልጆች አባት በምድረ በዳ ነበር የሞተው፣ ከነርሱ በቀር ወንድ ልጅ አልነበሩም። በሙሴ ሕግ መሰረት ወራሾች ወንዶች ልጆች ነበሩ፣ ሴቶች ግን የመውረስ መብት አልነበራቸውም። ታዲያ ምን ማድረግ ይቻላል? እነዚህ ልጆች በጣም የተናደዱ ይመስላል። ዛሬ ስለ ሴቶች መብት ብዙ ሲወራ እንሰማለን ወገኖቼ። በመጽሐፍ ቅዱስ ውስጥ ቢሆን ሴቶች መብት ነበራቸው። አንዳንድ ሰዎች ግን መጽሐፍ ቅዱስ ለወንዶች ያደላል ይላሉ። ይሁን እንጂ ይበልጥ መጽሐፍ ቅዱስን ባነበብኩ መጠን ይበልጥ ለሴቶች መብት እንደሚሰጥ ነው የተረዳሁት። በነገራችን ላይ ሴቶች የራሳቸው መብት ሊኖራቸው እንደሚገባ አምናለሁ። ሙሴ ምን እንደሚያደርግ ግራ የተጋባ ይመስላል። ስለዚህም ጉዳዩን ለጌታ አቀረበ። ቀጥሎ የምንመለከተው ደግሞ እግዚአብሔር የሰጠው መልስ ነው። ቁጥር 7 ልብ በሉ። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ስለ ለጳድ ልጆች እውነት ተናግሯል። በአባታቸው ወንድሞች መካከል የርስት ድርሻ ሰጣቸው፣ የአባታቸው ርስት ለነርሱ አሳልፈስት ይላል። እግዚአብሔር ስለ ሴቶች ይገደዋል ወገኖቼ። ይህ ከፍተኛ ግምት የሚሰጠው ህግ ነው። አንዳንድ ሚሶናውያን ወዳጆቼ እንደነገሩኝ በቬንዙዌላ ውስጥ በሚኖሩ አሪንኮ በሚባሉ ህዝቦች መካከል መሰረት አንዲት ልጅ ገና 10 አመት ሳይሞላት ቤተሰቡ ለወንድ ሊሸጣት ይችላል። ከብት እንደሚሸጡሉ ልጃገረዶችም ይሸጣሉ። ዛሬም ቢሆን ይህ ባል ባንዳንዱ አላቀር ህዝቦች መካከል እንዳለ ነው። ሴቶች እግዚአብሔርን ቃል ያመሰግኑ ይገባቸዋል። ምክንያቱም በመጀመሪያ ለሴቶች መብት የሰጠው የእግዚአብሔር ቃል ነው። እግዚአብሔር ይመስገን። እነዚህ ሴቶች ርስት ይሰጠን በማለት በጠየቁ ጊዜ እውነት ተናግሯል። በአባታቸው ወንድሞች መካከል የርስት ድርሻ ስጣቸው ነበር እግዚአብሔር ያለው። ይህንንም መሰረት በማድረግ እግዚአብሔር ቋሚ መመሪያ ሲሰጣቸው እንመለከታለን። ከቁጥር 8 እስከ 10 ያለውን ስፍራ ተመልከቱ። ለእስራኤልም ልጆች እንዲህ ብለህ ንገራቸው፣ ሰው ቢሞት ወንድ ልጅም ባይኖረው ርስቱ ለሴት ልጅ ይለፍ። ሴት ልጅም ባትኖረው ርስቱ ለወንድሞቹ ስጡ። ወንድሞችም ባይኖሩት ርስቱ ለአባቱ ወንድሞች ስጡ። የአባቱ ወንድሞች ባይኖሩት ከወገኑ ለቀረበ ዘመድ ርስቱን ስጡ፣ እርሱም ይውረሰው። እግዚአብሔር ሙሴን እንዳዘዘ ለእስራኤል ልጆች ሥርዓትና ፍርድ ይሁን ይላል። ይህ አንድ ድገት ነው። መመሪያው የተሰጠው በ1500 ዓመት ከክርስቶስ ልደት በፊት ነው። አስተዋላችሁ? ይህ መመሪያ የተሰጠው 1500 ዓመት ከክርስቶስ ልደት በፊት ነበር። በእነዚህ ሴቶች ግልጽነትና ድፍረት በጣም እገረማለሁ። በእነዚህ ሴቶች እምነት ደነቃለሁ። ያለ እምነትም ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ይገባዋልና ይላል ዕብራውያን ጻፊ። ምዕራፍ 11 ቁጥር 6ን ተመልከቱ። ዕብራውያን ምዕራፍ 11 ቁጥር 6 እነዚህ አምስት ሴቶች የአባታቸው ርስት መውረስ ይፈልጋሉ። ይህ ደግሞ የጊዜው ባህል አልነበረም። ለመውረስ የሚያበቃቸው በጽሑፍ የሰፈረ ሕግም አልነበረም። ስለዚህም የጠየቁት በእምነት ነበር ማለት ይቻላል። በእምነታቸው መሰረት እግዚአብሔር የአባታቸውን ርስት ሰጣቸው። ኦ እንዴት ደስ ይላል! ከዚህ የምንማረው ወገኖቼ በጣም ጠቃሚ ትምህርት አለ። በክርስቶስ በሰማያዊ ሥራ በመንፈሳዊ በረከት ሁሉ እንደ ተባረክን ተናግሮናል። ኤፌሶን ምዕራፍ 1 ቁጥር 3ን ተመልከቱ። ኤፌሶን ምዕራፍ 1 ቁጥር 3 እግዚአብሔር የሚሰማንና የሚመልስልን በመንፈሳዊ በረከት ብቻ ሳይሆን በሥጋዊ በረከት ጭምር እንደሆነ አምናለሁ። በጣም የሚያሳዝነው ግን እንደ እግዚአብሔር ልጆች ወደፊቱ ቀርበን ስለማንጠይቀው ብዙዎቻችን የምንኖረው የልመና ኑሮ ነው። እግዚአብሔር መልካም ነገሮችን ሊያደርግልን ይፈልጋል። ይህ እውነት ነው። በክርስትና ሕይወቴ አንድ ወቅት ከእግዚአብሔር ቁሳዊ ነገሮችን መጠየቅ የማመነታበት ጊዜ ነበር። የስነ መለኮት ወይም የመጽሐፍ ቅዱስ ትምህርት ተማሪ በነበርኩበት ዘመን በመታወቂያ አውጪነት ለአንድ ጋዜጣ ሥራ ነበር። የሚሸጥ መኪና ማስታወቂያ ከወጣ እሄድና መኪናዋን በደንብ አያታለሁ። መኪናዋ በድርድር የምትሸጥ ከሆነ እገዛታለሁ። ለአንድ ዓመት ወይም ከዚያ በላይ ከተገለገልኩባት በኋላ ደግሞ በገዛሁበት ዋጋ ሸጣታለሁ። ከሴሚናሪ ወይም ደግሞ ከዚሁ ከትምህርት ቤት ከተመረቅኩ በኋላ ጌታ ጥሩ አሮጌ መኪና እንዲሰጠኝ ጸለይኩ። ጌታ ግን አሮጌ ሳይሆን አዲስ መኪና ሰጠኝ ወገኖቼ። ታዲያ ለምን መጀመሪያውኑ አዲስ መኪና እንዲሰጠኝ አልጠየቅኩም? ብዙዎቻችን ከእግዚአብሔር ጠይቀን መቀበልን ስለማናውቅ የድህነት ኑሮ እንኖራለን። ያሳዝናል። ከሁሉም የሚበልጠው ደግሞ በኢየሱስ ክርስቶስ አማካይነት በጣም የላቀ መንፈሳዊ ሀብት አለን። እግዚአብሔር ይመስገን። እግዚአብሔር እነዚህን ሁሉ በእምነት ገንዘባችን እንዲያደርጋቸው ይፈልጋል። እነዚያ ልጃገረዶች የአባታቸውን ርስት እንዲወርሱ ጠየቁ። ዛሬም ጠይቀን ልንቀበለው የሚገባን መንፈሳዊ ሀብት አለው። ይህን ሀብትና መንፈሳዊ ባርኮት መውረስ እንደምንፈልግ አሁኑኑ አባታችንን በእምነት እንጠይቀው። እርሱ አስደናቂ አምላክ ነው። ሊባርከንም ይፈልጋል። እግዚአብሔር እጅግ የተመሰገነ ይሁን። ከዚህ በመቀጠል ደግሞ ሙሴ ለሞቱ ሲዘጋጅ የሚያወሳውን ክፍል እንመለከታለን። አሁን አሳዛኝ ወደ ሆነ ጉዳይ መጥተናል። ስለ ሙሴ ብዙ ሰምተናል። የዘፍጥረት ጻፊ እንደመሆኑ መጠን የዘፍጥረት መጽሐፍን ማጥናት ከጀመርንበት ጊዜ ጀምሮ እስካሁን ድረስ ስሙን እናነሳለን። አሁን ደግሞ ምድራዊ ሕይወቱ ማክተሚያ ላይ ነው ያለው። እግዚአብሔር ሙሴን አለው፣ ከቁጥር 12 እስከ 14 ያለውን ስፍራ ተመልከቱ። ወደዚህ ወደ አባሪም ተራራ ውጣ፣ ለእስራኤልም ልጆች የሰጠዋትን ምድር እይ። ማያትም ግዜ ወንድምህ አሮን እንደ ተከማቸ አንተ ደግሞ ወደ ወገንህ ተከማቻለ። እናንተ በጽኢን ምድረበዳ ከማበሩ ጠበቃ ሌላ አምጻችኋልና በእነርሱም ፊት በውሃው ዘንድ አልቀደሳችሁኝምና ይህም በጽኢን ምድረበዳ በቃዴስ ያለው የመረባ ውሃ ነው ይላል። ይህ ክፍል የሚናገረው ምንም እንኳን እግዚአብሔር ቃል ብቻ እንዲናገር ቢያዘው ሙሴ ግን አለቱን ሁለቴ ስለመታበት ሁኔታ ነው። ይህም በቃሉ ላይ ማመጽ እንደሆነ ነበር እግዚአብሔር እየተናገረው። ይህንንም በማድረጉ የተስፋይቱን ምድር ባይኑ ብቻ እንዲመለከት እንጂ ወደዚያ ግን እንደማይገባ ተናገረው። አንዳንዴ ተማሪዎችን ለመሆኑ ሙሴ ወደ ተስፋይቱ ምድር ገብቷልን በማለት ለማቀርብላቸው ጥያቄ ብዙዎቹ የሚሰጡኝ መልስ የለም አልገባም የሚል ነው። አንዳንድ ንቁ አእምሮ ያላቸው ተማሪዎች ግን አሁን ገብቷል የሚል መልስ ይሰጣሉ። እንደምናውቀው ሙሴ በመለወጥ ተራራ ላይ ከጌታ ኢየሱስ ክርስቶስ ጋር ታይቷል። ሆኖም ይየውነው ከሞቱ በኋላ ነበር። እዚህ ላይ እንደምንመለከተው ግን የተስፋይቱን ምድር ባይኑ ብቻ እንዲያይ ነበር የተነገረው። ወደ ተስፋይቱ ምድር እንዲገባ እግዚአብሔር አልፈቀደም። መንፈሳዊ ርስታችንን እንዳንወርስ ብዙዎቻችንን የሚያግደን ነገር ቢኖር አለመታዘዛችን ነው። አስተውሉ። መንፈሳዊ ርስታችንን እንዳንወርስ ብዙዎቻችንን የሚያግደን ወይም የሚከለክለን ነገር ቢኖር አለመታዘዛችን ነው። ምን ጊዜም ቢሆን ወገኖቼ አለማመን ወደ አለመታዘዝ ያደርሳል። በሙሴም ላይ የሆነው ይህ ነው። አሁን ደግሞ አለፍ ብላችሁ ከቁጥር 15 እስከ 19 ያለውን ስፍራ በኋላ ተመልከቱት። በሙሴ ምትክ የሚሆን ወራሽ መመረጥ ነበረበት። በዚህ ክፍል እንደምንረዳው ማለት ነው ይህ ሰው መንፈስ የሞላበት ሊሆን ይገባል። እዚህ ላይ የሥራ ወይም የኃላፊነትን ዝውውር ነው የምንመለከተው። ጳውሎስና በርናባስን ወደ አንጾኪያ በላኳቸው ጊዜ የቤተ ክርስቲያን መሪዎች እጃቸውን ጭነውባቸው እንደነበር ታስታውሱ ይሆናል። ታዲያ እጅ ስለተጫነባቸው ኃይል ተቀበሉ እንዴ? በፍጹም ኃይል ያገኙት ከመንፈስ ቅዱስ ነበር። የቤተ ክርስቲያን መሪዎች በእነዚህ ሰዎች ሐዋርያዊ ተልእኮ እንደሚያምኑና እንደሚስማሙ ምልክት እንዲሆን ብቻ ነበር እጃቸውን የጫኑባቸው። የእጆችን መጫን ትርጉምም ይኸው ነው። ኢያሱ የሙሴ ወራሽ ሊሆን ነው። ሙሴም መመሪያ ይሰጣል፣ ኢያሱ ደግሞ ወደ ተግባር ይለውጣል። ወደ መጽሐፈ ኢያሱ ስንደርስ ከዚህ ሰው የምንማረው ብዙ ነገር ይኖረናል። ሙሴን እንዲተካ በተነገረው ጊዜ ኢያሱ ብዙ ሳይገረም እንዳልቀረ አስባለሁ። በአንድ በኩል ስንመለከተው ኢያሱ ይህን ያህል ችሎታ ያለው ሰው ስላልነበር ሙሴን ለመተካት የሚችል ሰው አልነበረም ማለት ይቻላል። ትልቅ መሪ ለመሆን የሚያበቃውን መስፈርት የሚያሟላ አይነት ሰው አልነበረም። ኢያሱ ተራ ሰው ነው ወገኖቼ። ይሁን እንጂ እግዚአብሔር በተራ ሰው አማካይነት ምን መስራት እንደሚችል ከኢያሱ ሕይወት እንመለከታለን። መጽሐፈ ኢያሱና መጽሐፈ መሳፍንት በዘመናት ሁሉ ብርታት ሲሰጡኝ እንደነበር ልገልጽላችሁ ፈልጋለሁ። በተራ ሰዎች አማካይነት እግዚአብሔር ምን መስራት እንደሚችል ስለሚያስተምሩኝ እነዚህን ሁለት መጽሐፍት በጣም ወዳቸዋለሁ። ሰው ራሱን ለእግዚአብሔር ካስገዛ እግዚአብሔር ይጠቀምበታል። በተራ ሰው ከተጠቀመ ደግሞ በእኔም መጠቀም ይችላል ማለት ነው። በእናንተም መጠቀምም ይችላል ማለት ነው ወገኖች። እግዚአብሔር ይመስገን። ኢያሱ የሙሴን ስፍራ እንዲወርስ ተመርጧል። ስለዚህም ከሙሴ ሞት በኋላ ከዘዳግም መጽሐፍ መጨረሻ ጀምሮ ኢያሱ ኃላፊነቱን ተቀብሎ እስራኤልን ሲመራ እንመለከታለን። ከቁጥር 22 እስከ 23 ያለውን ስፍራ ተመልከቱ። አሁን በመቀጠል ደግሞ ዘልቁ ምዕራፍ 28 እና ምዕራፍ 29ን አንድ ላይ አድርገን እንመለከታለን። አብይ ያሳቡ የዚህ የምዕራፍ 28 እና የምዕራፍ 29 አብይ ያሳብ የቁርባንና የመስዋዕት ህጎች የሚል ይሆናል። የቁርባንና የመስዋዕት ህጎች የሚል ይሆናል። ሰዎቻቸውን በመቁጠር ለመዋጋት ብቃት ያላቸውን ሰዎች በመመልመል መሪውን ኢያሱን በመምረጥ ህዝቡ ወደ ተስፋው ምድር ለመግባት እየተዘጋጀ ነው። የህዝቡ መንፈሳዊ ህይወት ስርዓት መያዝ ነበረበት። እርግጥ ነው የመስዋዕት አቀራረብ ስርዓት ቀደም ብሎ ተሰጥቷል። ይሁን እንጂ አመቱን ሙሉ የሚቀርቡ ብሔራዊ የመስዋዕት ደንቦች እንደገና መነገር ነበረባቸው። ስለነዚህ መስዋዕቶች በዘሌዋውያን መስዋዕቶችና ቁርባኖች በዝርዝር ስለተመለከትን አሁን የምንመለከተው ዋና ዋናዎቹ ነጥቦች ብቻ ነው። ለምንድን ነው እግዚአብሔር ለነዚህ መስዋዕቶችና ቁርባኖች ይህን ያህል ሰፊ ዝርዝር የሰጠው? ዝርዝር ጉዳይ ላይ ስለሚያተኩሩ የዚያኑ ያላሰልች ሆነዋል። በተለይም ደግሞ የደመስዋትን ለማናቀርቦ ለኛ በጣም አታካሽ ነው የሚሆንብን። ለነሱም ቢሆን አታካች ሊሆንባቸው እንደሚችል አስባለሁ። በጥንት ጊዜ ሰዎች ለእግዚአብሔር በሚያቀርቡት መስዋዕት ምን ያህል ጠንቃቆች እንደነበሩ ሳስብ በጣም እገረማለሁ። ለምንድነው ይህን ያህል ወደ ዝርዝር ጉዳዮች መግባት ያስፈልገው? በጣም አስገራሚ ምክንያት ስላለው ይህ ጉዳይ እንዲያመልጣችሁ አልፈልግም። እዚህ ላይ አጉልቶ ሊያሳየን የሚፈልገው የክርስቶስን ክብርነት ነው። ቁጥር 1 እና 2 አንድ ላይ እንመልከት። እንዲህ ይላል፣ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ የእስራኤልን ልጆች እንዲህ ብለህ እዘዛቸው፣ መብሉን ለኔ ጣፋጭ ሽታ እንዲሆን በእሳት የተደረገውን ቁርባኔን መባዬን በየጊዜው ታቀርቡልኝ ዘንድ ጠብቁ ይላል። ተመልከቱ ወገኖቼ፣ ትኩረት የተሰጣቸውን መባዬን፣ መብሌን፣ ቁርባኔን ለእኔ የሚሉትን ቃላት ልብ እንድትሉ ፈልጋለሁ። አንድ ጊዜ ልድገምላችሁ፣ መባዬን፣ መብሌን፣ ቁርባኔን ለእኔ የሚሉትን ቃላት ልብ አድርጉ። በዘሌዋውያን መጽሐፍ ሁለት አይነት ቁርባኖች እንደነበሩ ታስታውሱ ይሆናል። ከአምስቱ ቁርባኖች ሶስቱ ጣፋጭ ሽታ ያላቸው ቁርባኖች ሲሆኑ ሁለቱ ግን ጣፋጭ ሽታ የሌለባቸው ቁርባኖች ናቸው። ጣፋጭ ሽታ ያላቸው የክርስቶስን ማንነት ይወክላሉ። አስተውሉ፣ ጣፋጭ ሽታ ያላቸው ቁርባኖች የክርስቶስን ማንነት ይወክላሉ። ጣፋጭ ሽታ የሌለባቸው ቁርባኖች ደግሞ እኔንና እናንተን ለማዳን የክርስቶስን ሥራ ይወክላሉ። እዚህ ላይ እግዚአብሔር የሚናገረው ጣፋጭ ሽታ ስላለው ቁርባን ሲሆን ይህንንም ቁርባኔ ብሎታል። ይህ ቁርባን የሚወክለው ክርስቶስ ለኛ ያደረገውን ወይም እኛ ስለ እርሱ የምናስበውን ሳይሆን እግዚአብሔር ስለ ክርስቶስ የሚያስበውን ነው። ደስ ያሰኘኛል። ይህ ለእኔና ለእናንተ ምን ማለት ነው? በዘመናችን ስለ አምልኮና ያምልኮ ስብሰባ ብዙ ሲወራ እንሰማለን። ግን ምን ያህል በስብሰባችን እውነተኛ አምልኮ አለ? ዓላማ ቢስ እንቅስቃሴያችንስ ምን ያህል ናቸው? እውነተኛ አምልኮ አለን የሚባለው እንደ እግዚአብሔር ሐሳብ የምናስብ ከሆነ ነው። መብሌ፣ ቁርባኔ ያለ እግዚአብሔር የሚናገርለት ጣፋጭ ሽታ መስዋዕት ስለ ክርስቶስ ያለውን ሐሳብ ነው የሚያመለክተው። ወዳጆቼ ኢየሱስ ክርስቶስ ለኔና ለናንተ መስቀል ላይ ባደረገው መልካም ሥራ እግዚአብሔር የልቡ ደርሷል ወይም ረክቷል? አንተስ ኢየሱስ ክርስቶስ መስቀል ላይ በፈጸመው የልብ ደርሷልን? ሙሉ በሙሉ በመስቀሉ አርፋልን? ኢየሱስ ክርስቶስ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። የኃጢአት ሸክምህን ወደ እርሱ አምጥተሃልን? እንዳዳኝህስ ተቀብለሃልን? በክርስቶስ ማንነት ረክተሃልን? ወዳጆቼ እውነተኛ አምልኮ ኢየሱስ ክርስቶስን ማክበርና ማንነቱን መቀበል ማለት ነው። በሌላ አነጋገር እንደ እግዚአብሔር ማሰብ ማለት ነው።
እንግዲህ ወገኖቼ ምን እንላለን? እኔና እናንተ ሰዓቱ ደርሶ የዛሬውን ትምህርታችንን እዚህ ላይ እናቆማለን። ጌታ መንፈስ ቅዱስ ግን ሥራውን ይቀጥላል። እግዚአብሔር ለዘላለም የተመሰገነ ይሁን። የዚህን ተከታይ ክፍል በሚቀጥለው ክፍል ጊዜ ይዘንላችሁ እንቀርባለን። ጸልዩልን፣ ጻፉልን፣ ደህና አደሩልን።